የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 19 2017 ዓ.ም ስርጭታችን ጀመረ። የኦሮሚያ ክልላዊ መንግስት በተቃዋሚዎች የቀረበውን የሽግግር መንግስት ጥያቄ ውድቅ አደረገ።
ያ ማለት በሀገሪቱ ውስጥ ያሉት ተቋማት ከምርጫ በፊት የሚስተካከሉበት፣ ከምርጫ በፊት ሰላም የሚወርድበት፣ ሰላም ከሌለ ምርጫ ማካሄድ አትችልም። እነዚህ ነገሮች ለማስተካከል የጋራ መንግስት ያስፈልጋል።
የቅዠታቸው ግዘት ሽግግር መንግስት የሚል አጀንዳ ብዙም የማይሄድ ከማህበራዊ ፍጆታ ያላለፈ ተቀባይነትም የሌለው ምናልባትም ተጠያቂነትም ሊያስከትል የሚችል ህገ መንግስቱን የሚንድ አካሄድ ስለሆነ ፍጹም ተቀባይነት የሌለው መሆኑን ልንገልጽ እንወዳለን።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እና የኦሮሚያ ክልላዊ መንግስት ቃል አቀባይ የሆኑትን ኃይሎ አዱኛን ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። እንደምንላችኋል፣ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን። ዝግጅቱን በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ንጉሥ ታምሬ አብሮኛል። የዚህ መሰናዶ ዋና አዘጋጅ ጽዮን ግርማ ናት። እስከ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። እንግዲህ ወልዶ ይጠብቃችኋል።
በድጋሚ እንደምናመሻችሁ። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ጉብኝት ሊያደርጉ ነው። የሱዳን ወታደራዊ አውሮፕላን ተከስክሶ 46 ሰዎች ሞቱ። ትራምፕ ጎልድ ካርድ የተሰኘ የመኖሪያ ፈቃድ ለውጭ ባለሀብቶች በ5 ሚሊዮን ዶላር እንደሚሸጡ አስታወቁ። እንዲሁም ደቡብ አፍሪካ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ አስወጣች የሚሉት ለምሽቱ የያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ጉብኝት ሊያደርጉ ነው። ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ በሶማሊያ ጉብኝት በማድረግ ከሀገሪቱ ፕሬዚደንት ሐሰን ሼክ ሞሐሙድ ጋር እንደሚወያዩ ከሶማሊያ መንግስት ምንጮች መረጃውን ማግኘቱን ኤኤፍፒ አመልክተዋል። ሁለቱ ሀገራት የሻከረውን ግንኙነታቸውን ለማደስ በመሞከር ላይ ባሉበት ወቅት የሚካሄደው ጉብኝት በአንካራ የተፈጸመውን ስምምነት ተግባራዊ ለማድረግና ለማጠናቀቅ ከሚደረጉ ሰፊ ጥረቶች አንዱ እንደሆነ ዘገባው አመልክተዋል። በጠቅላይ ሚኒስትር አብይ አህመድ የሚመራ ከፍተኛ የባለስልጣኖች ቡድን ነገ ሞቃዲሾ እንደሚደርስ ይጠበቃል ሲሉ ለፕሬዚዳንታዊ ቤተ መንግስቱ ቅርብ የሆኑና ስማቸው እንዲጠቀስ ያልፈለጉ ምንጭ መናገራቸውን የኤኤፍፒ ዘገባ አመልክተዋል። በሱዳን ወታደራዊ አውሮፕላን ተከስክሶ 46 ሰዎች ሞቱ። አንድ የሱዳን ወታደራዊ አውሮፕላን ካርቱም ዳርቻ በመኖሪያ አካባቢ ተከስክሶ 46 ሰዎች ሕይወታቸውን አጥተዋል። በኦምዱርማን ከተማ አቅራቢያ በሚገኝ ወታደራዊ አየር ማረፊያ አካባቢ አውሮፕላኑ ሲከሰከስ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችም የሰራዊት አባላትና ሲቪሎች መሞታቸው ታውቋል። 10 የሚሆኑ ሰዎች ላይም ጉዳት ደርሰዋል። አደጋው የደረሰው ትላንት ማክሰኞ ማምሻውን በሰሜናዊ ኦምዱርማን በዋዲ ሲዳይና ወታደራዊ አየር ማረፊያ አቅራቢያ ነው። የሱዳን ጦር በአደጋው ብዙ ወታደራዊ አባላትና ሲቪሎች መሞታቸውን ቢገልጽም ተጨማሪ መረጃ ከመስጠት ተቆጥበዋል። አድማጮቻችንና ተመልካቾቻችን የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትራምፕ ጎልድ ካርድ የተሰኘ የመኖሪያ ፈቃድ ለውጭ ባለሀብቶች በ5 ሚሊዮን ዶላር እንደሚሸጡ አስታወቁ። ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ መጥተው የስራ እድልን መፍጠር ለሚሹ የውጭ ባለሀብቶች ለመኖሪያ ፈቃድ የሚያገለግላቸውንና ጎልድ ካርድ ብለው የሰየሙትን በ5 ሚሊዮን ዶላር መሸጥ እንደሚሹ አስታውቀዋል። በሁለት ሳምንታት ውስጥ እንዲጀመር በሚሹት የስደተኞች ፕሮግራም የሚሸጠው ጎልድ ካርድ በቀጥታ የግሪን ካርድ ባለቤት እንደሚያደርግና ዜግነት ለማግኘት የሚደረገው ሂደት አካል እንደሚሆንም አስታውቀዋል። ጎልድ ካርድ ያላቸው ባለሀብቶች በአሜሪካ ለመስራት፣ የስራ እድልን ለመፍጠር፣ ኩባንያዎችን ለመመስረትና እንዲሁም ታክስም እንደሚከፍሉ ታውቋል። ኩባንያዎች የተማረ የሰው ኃይል ወደ አሜሪካ በጎልድ ካርድ ሲያስመጡ ወጪውን ይሸፍናሉ ብለው እንደሚጠብቁ ትራምፕ አስታውቀዋል። ሀገራቸውም 1 ሚሊዮን ጎልድ ካርዶችን ልትሸጥ እንደምችል ትራምፕ ጨምረው ገልጸዋል። አዲሱ የጎልድ ካርድ ፕሮግራም ከዚህ በፊት የነበረውን EB-5 የስደተኛ ኢንቨስተሮች ፕሮግራም የሚተካ እንደሆነም ታውቋል። በመጨረሻም ደቡብ አፍሪካ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ አስወጥታለች። ደቡብ አፍሪካ 127 የሚሆኑ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ ስታስወጣ አራቱ ከፍተኛ ጉዳት የደረሰባቸው መሆኑም ታውቋል። ወታደሮቹ ከሁለት ዓመታት በፊት የ16 ሀገራት ጥምር በሆነው በደቡባዊ የአፍሪካ የልማት ማህበረሰብ ወይም ሳድግ ኃይል ውስጥ ታቅፈው በሩዋንዳ ከሚደገፈው ኤም 23 ጋር በመፋለም ላይ ያለውን የኮንጎ መንግስት ለመደገፍ የተሰማሩ ነበሩ። 21 ወታደሮች ትላንት ማክሰኞ የተመለሱ ሲሆን 106 የሚሆኑት ደግሞ ዛሬ ረቡዕ ተመልሰው ደቡብ አፍሪካ ወታደሮቿን ሙሉ በሙሉ አስወጥታለች። ክብራትና ክብራን የምሽቱ ዜና በዚሁ ተፈጽመዋል። ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ስርጭታችንን ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውም ማስተያየቶችና ጥቆማዎች ልታደርሱ ትችላላችሁ። አሁን ወደ ቀዳሚው መሰናዷችን እንሻገር። ከአውሮፓ እስከ ሰሜን አሜሪካ ሀገራት የኢሚግሬሽን ፖሊሲያቸውን እያጠናከሩ ነው። ከዓለም ሀገራት ለስደተኞች መልካም አቀባበል በማድረግ የምትታወቀው ካናዳም ዓለም አቀፍ ተማሪዎች ላይ ተጽዕኖ የሚያደርሱ ለውጦችን ይፋ አድርጋለች። ማሻሻያዎቹ ይበልጡን እየጠበቁ የሄዱት ዓለም አቀፍ የኢሚግሬሽን ፖሊሲዎች የሚያንጸባርቁ መሆናቸውም ተመልክተዋል። አርዙማ ካምፓውሬ ከካልጋሪ የደረሰን ዘገባ ስመኝሽ ቆይታ አቀርበዋለች።
ካናዳ የምትቀበላቸውን ዓለም አቀፍ ተማሪዎች ቁጥር ወደ 437,000 ዝቅ ያደረገች ሲሆን ይህም ካለፈው ዓመት ጋር ሲነጻጸር በ10% ያነሰ ነው። ቼክ ኦማር ኪራኮያ ከቡርኪና ፋሶ ወደ ካናዳ ከመጣ 1 ዓመት አልሞላውም። የመጣበት መንገድ ግን በካናዳ የሚገኙ በሺዎች የሚቆጠሩ ዓለም አቀፍ ተማሪዎች ከሚያልፉበት መንገድ ጋር ተመሳሳይ ነው።
ካናዳን የመረጥኩት በእኔ ሙያ በርካታ እድሎች ስላሉ ነው።
አሁን ግን ከተመረቁ በኋላ ካናዳ ውስጥ መኖርና ስራ መስራት ከባድ ሆኗል። በካናዳ ለመማር የሚያስቡ ተማሪዎች እንደ ቀድሞ $10,000 ሳይሆን $20,000 እንዳላቸው አስቀድሞ ማሳየት ይጠበቅባቸዋል። ዲግሪያቸውን ካገኙ በኋላ ካናዳ ውስጥ ለመስራት ደግሞ ተማሪዎች በእንግሊዘኛ ወይም በፈረንሳይኛ ቋንቋ የተካኑ መሆን አለባቸው። በተጨማሪም ካናዳ በከፍተኛ ደረጃ በሚያስፈልጋት እንደ ሳይንስ፣ ግብርናና የጤና ዘርፍ የመሳሰሉ ሙያዎች መመረቅ አለባቸው።
When I first left the country, it was to work in mining.
መጀመሪያ ከሀገሬ ስወጣ በማዕድን ስራ ለመሰማራት ነበር። አሁን ግን በአዲሱ የኢሚግሬሽን ህግ መሰረት የትምህርት መስኬን መቀየር አለብኝ።
አዲሶቹ ደንቦች የተረቀቁት የህዝብ ቁጥር መጨመርን ለመክታትና የካናዳ መንግስት የመኖሪያ ቤትና የጤና አገልግሎትን እንዲያሻሽል ጊዜ ለመስጠት መሆኑን የካናዳ ባለስልጣናት አስታውቀዋል። ተማሪዎች ግን ብዙ እርግጠኛ ያልሆኑባቸው ነገሮች በመኖራቸው መረጃ ለማግኘት ወደ ኢሚግሬሽን አገልግሎት ወይም በኪ ወንዳ ወደ መሰረተችው ሻይና የተሰኘ መተግበሪያ ያቀናሉ። መተግበሪያው ለተማሪዎች ስለ ቪዛ ማመልከቻዎች፣ የኢሚግሬሽን ህጎችና ስራ ፍለጋዎች መረጃዎችን ያቀርባል።
አሁን ነገሮች በራስ ብቻ የሚከናወኑበት ጊዜ አይደለም፣ ምክንያቱም የኢሚግሬሽን ህጎች በየሰከንዱ ይለዋወጣሉ። ስለዚህ ያሉንን አማራጮች ለማወቅ ዘደኛ መሆን ያስፈልጋል።
ብዙ ነገሮች አጠራጣሪ በሆኑበት ወቅትም ቢሆን ኪራኮያ አሁን ለሚኖርባትም ሆነ ለትውልድ አገሩ አስተዋጽኦ ማድረግ እንደሚችል ያምናል።
What I plan to do after my training is to gain experience here.
ከተመረቅኩ በኋላ የማስበው እዚህ ልምድ የመቅሰምና ከጥቂት አመታት በኋላ ሀገሬ መመለስ ነው። ምክንያቱም እዚህ ተማርኩትን ለሀገሬ በሚያገለግል መልኩ መጠቀም ፈልጋለሁ።
ወንዳ ዓለም አቀፍ ተማሪዎች ለካናዳ ኢኮኖሚ ከ22 ቢሊዮን ዶላር በላይ እንደሚያበረክቱ ጠቁማ፣ ቁጥራቸውን መቀነስ የካናዳን ኢኮኖሚና ከነሱ የሚገኘውን አቅም ሊያዳክም እንደሚችል ታስጠነቅቃለች። በአርዙማ ኮምፓወሪ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመልካቾቻችን በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። አሁን ደግሞ ወደ ቀጣዮቹ ዘገባዎች እንሻገራለን። ለሶስት ዓመታት ያለማቋረጥ ጦርነት የተካሄደባት ዩክሬን የአእምሮ ጤና ቀውስ ተደቅኖባታል። ሆስፒታሎቿ በጭንቀት በድብርትና በአሰቃቂ ሁኔታ ውስጥ በማለፍ በሚከሰት የአእምሮ ቀውስ በሚሰቃዩ ወታደሮችም ተጨናንቀዋል። ዶክተሮችም እነዚህ በጋር የማይታዩ ድብቅ ቁስሎች ለብዙ አስርት ዓመታት ተቆራኝተው ሊቆዩ እንደሚችሉ ይናገራሉ። የአምቦሻት በምዕራብ ዩክሬን ከምትገኘው ኦልቪቭ ተከታዩን ዘግቧል። ደረጀ ደስታ ያቀርበዋል።
በዩክሬን ጦርነት ግንባር ላይ እንደነበሩት ብዙ ወታደሮች ሁሉ ቪክቶርም ራሱን መግለጽ የሚፈልገው በመጀመሪያ ስሙ ብቻ ነው። ካለፈው ዓመት ጀምሮ ከጦርነት ውጪ ቢሆንም ቪክቶር አሁን የተለየ ጦርነት እየታገለ እንደሆነ ይስማዋል። ከምሽግ ቦምቦችና ድሮኖች የበለጠ እጅግ አስፈሪ ነው። ጦርነቱ ከራሱ ጋር ነው።
ባለፈው ዓመት ለአጭር ጊዜ ረፍት ቤት ነበርኩ። የመጀመሪያው ሳምንት ጥሩ ነበር፣ ግን በሁለተኛው ሳምንት ባለቤቴ የሆነ ችግር እንዳለ አስተዋለች። በእንቅልፍ ልቤ መትረየስና የእጅ ቦምቦች እየፈለግኩ እንደሆነ ነገረችኝ። ኑሮህን መኖር አለብህ አለችኝ። ትክክለኛ እንደሆነች አውቃለሁ፣ ነገር ግን ያሰብኩትን እርምጃ ልወስድ እንደምችል ተገነዘብኩ። በጣም ከባድ ነበር።
ቪክቶር ብቻውን አይደለም። ከሶስት ዓመታት ጦርነት በኋላ በሺዎች የሚቆጠሩ የዩክሬን ወታደሮች በታወከው አእምሮ ውስጥ እየመጡበት ነው። በታቪቭ እንዳለው እንደዚህኛው አይነት ሆስፒታሎች በማይታዩ የጦርነት ጠባሳዎች የሚሰቃዩ ወታደሮች ተጨናንቀዋል። ዶክተር ኤሊህ ቤሪዚክ የአእምሮ ሕክምና ባለሙያ
ከ80 እስከ 90 በመቶ የሚሆኑት በጦርነት ውጥረት ምክንያት በድብርት ህመም ይሰቃያሉ። ስለዚህ ይህ የጭንቀት መታወክ፣ የውጥረት መታወክ የቀደሙ ጉዳተኞችን ተከትሎ የሚመጣ የአእምሮ ጤና መዛባት PTSD እና ከሌሎች ውጥረቶች ጋር የተያያዘ ነው።
በዚህ ጦርነት ምን ያህል የዩክሬን ወታደሮች እንደጠፉ ወይም ምን ያህሉ እስከ ወዲያኛው አቅመ ቢስ እንደሆኑ ማንም በትክክል አያውቅም። ነገር ግን ቁጥሮቹ በጣም አስገራሚ ናቸው። በርዚዩክ ዩክሬን ውስጥ የአእምሮ ጤና ፕሮቶኮሎችና ሕክምናዎች እንደሚቀየሩ ያምናሉ።
በዚህ ጦርነት ምክንያት ከጭንቀት ጋር በተያያዙ በሽታዎች ዙሪያ አዲስ አይነት የምርመራ ሂደት ይኖረናል ብዬ አስባለሁ።
አንዳንድ ወታደሮች በሽታውን ለመቋቋም ሲታገሉ፣ ሌሎች ደግሞ የነሱን ቦታ ለመያዝ በዝግጅት ላይ ናቸው። በሊቪቭ በሚገኘው ብሔራዊ የምድር ጦር ኃይል አካዳሚ ወጣት ዩክሬናውያን ከ1945 ጀምሮ በአውሮፓ ውስጥ ትልቁን ጦርነት በሚዋጋ የጦር ሰራዊት ውስጥ መኮንን ለመሆን በማሰልጠን ላይ ናቸው። የጦርነቱ ግንባር ጭካኔ የተሞላበት መሆኑን ያውቃሉ፣ ነገር ግን ይህ አላገዳቸውም። ሰርጄ የ21 ዓመት ወጣት ነው። ዝግጁ ነኝ ይላል።
ወደ አካዳሚው ስገባ ለምን እንደተመዘገብኩ አውቀዋለሁ። ነገር ግን አንድ የምፈራው ነገር ቢኖር ብዙ ልምድ የለኝም፣ ግን ከገባ በኋላ እንደሚያስተምሩኝ አውቃለሁ። ዝግጁ ነኝ።
እዚህ እንደ ሰርጌ ያሉ እጩ መኮንኖች ታንኮችን እንዴት እንደሚሰሩ፣ ሰው አልባ አውሮፕላኖችን እንዴት እንደሚጠቀሙና የእጅ ቦምብ ማስወንጨፊያዎችን እንደሚያፈነዱ ይማራሉ። ነገር ግን በምሽግ ውስጥ ስላለው አስከፊ የህይወት እውነታዎች ለመወያየት በጥቂት ኪሎ ሜትሮች ርቀት ላይ ባለው ሆስፒታል ውስጥ ትንሽ ክፍተት አለ። ቪኮት የዩክሬን ወታደር
ጦርነት ውስጥ ገብተው ለማያውቁት ለመረዳት የማይቻል ነው። እንቅልፍ በሚቀርበት ጊዜ ስለ ሁሉም ነገር ሲያልሙ፣ በእንቅልፍ ልቦ ሲዋጉ፣ የነርቭ ስርዓቶ ሲጠፋ እና ህመሙን ሊቋቋሙት የማይችሉት ሲሆን ምን ማድረግ እንዳለበት አያውቁም። በጣም ከባድ ነው።
ቪክቶርና ሌሎች ብዙዎች ይህን ስሜት በደንብ ያውቃሉ። አሁን ከመቼውም ጊዜ በላይ እየተናገሩ ነው። ትዝታዎቻቸውን ቢያካፍሉ አንዳንዶቹን ትተዋቸው ሊሄዱ እንደሚችሉ ተስፋ ያደርጋሉ። ምናልባት በቅርቡ ተመሳሳይ ችግር የሚገጥማቸውን ይረዳቸው ይሆናል።
ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመግቢያችን ወደ አስተዋወቅነው መሰናዶ እንሻገራለን። ሰሞኑን በአዲስ አበባ ከተማ ለአራት ቀናት የቆየ ኮንፈረንስ ያካሄዱት ተቃዋሚዎቹ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ሁሉን አካታች የኦሮሚያ ክልል የሽግግር መንግስት እንዲመሰረት እንደሚሰሩ ገልጸዋል። ሐሳቡ የቀረበው ምርጫ ከመካሄዱ በፊት ሰላም ለማምጣት የጋራ መንግስት ስለሚያስፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ለአሜሪካ ድምፅ ተናግረዋል። ኢትዮጵያ መንግስት በህገ መንግስቱ መሰረት በምርጫ የተቋቋመ ነው ያሉት የኦሮሚያ ክልላዊ መንግስት ቃል አቀባዩ ኃይሉ አዱኛ በበኩላቸው የፓርቲዎቹ መግለጫ ይህ ህገ መንግስታዊ ነው ሲሉ ለአሜሪካ ድምፅ ምላሽ ሰጥተዋል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል።
ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት የፈጀ ጉባኤ ያካሄዱት ከየካቲት 12 እስከ 15 2017 ዓ.ም ነው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ ሲናገሩ በጉባኤው ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎች ተሳትፈዋል ብለዋል። ጉባኤው የተነጋገረው በኦሮሚያ ክልል ያለው ጦርነት በሚቆምበት ሰላም በሚመጣበትና የክልሉም ሆነ የሀገሪቱ ፖለቲካ በሚስተካከልበት ሁኔታ ላይ እንደሆነ ተጠቅሷል። ለችግሩ መፍትሄ ሆናሉ በሚል በጉባኤው ከተላለፉት የውሳኔ ሐሳቦች መካከል ደግሞ የጋራ የኦሮሚያ የሽግግር ብሔራዊ አንድነት መንግስት ማቋቋም መሆኑን ሊቀመንበሩ ለአሜሪካ ድምጽ አብራርተዋል።
ኢትዮጵያ ውስጥ ያሉት ተቋማት ሙሉ በሙሉ በሚቻል ደረጃ በአንድ ቡድን ወይም በአንድ ገዢ ፓርቲ ያጁ ስለሆኑ እነዚህን ለማስተካከል ወደ ነጻና ፍትሃዊ ምርጫ ለመሄድ ሌላ ምርጫ ስለጠፋ ነው እንደዛ ያደረግነው። ያ ማለት በሀገሪቱ ውስጥ ያሉ ተቋማት ከምርጫው በፊት የሚስተካከሉበት፣ ከምርጫ በፊት ሰላም የሚወርድበት፣ ሰላም ከሌለ ምርጫ ማካሄድ አትችልም። እነዚህ ነገሮች ለማስተካከል የጋራ መንግስት ያስፈልጋል። እሱ ነው ዋና ጉዳይ።
ከ2019 ዓ.ም ጀምሮ በኦሮሚያ ክልል የተለያዩ አካባቢዎች እየተካሄደ ነው ያሉትን ግጭት የተጠቀሱት የኦፌኮ ሊቀመንበር የጉባኤው ዋነኛ ዓላማም በክልሉና በአገሪቱ ላሉ ችግሮች መፍትሄ መፈለግ መሆኑን ጠቅሰዋል።
ዋናነት ሁለት መሰረታዊ ጉዳዮችን ላይ ለመነጋገር ነው። ሌሎቹ ተጨማሪ ጉዳዮች ናቸው። አንደኛው በኦሮሚያ ውስጥ እየተካሄደ ያለው ግጭት፣ ጦርነት እንዴት ቆሞ ሰላም መውረድ ይችላል በሚለው ጉዳይ ላይ፣ ሁለት የኦሮሞም የኢትዮጵያም በተለይም ኦሮሞ አካባቢ ያለው ፖለቲካ እንዴት እናስተካክላለን።
እነሱ ሀሳቡን ያቀረቡት የጋራ የሽግግር መንግስት ገዢውን የብልጽግና ፓርቲና የኦሮሞ ነጻነት ሰራዊትን እንደዚሁም ጉዳዩ የሚመለከታቸው ሌሎች አካላት እንደሚያካትትም ፕሮፌሰር መረራ ገልጸዋል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባቀረቡት የሽግግር መንግስት መስራታ ሐሳብ ላይ ምላሽ የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ኃይሉ አዱኛ ተቀባይነት የሌለው ነው ሲሉ ገልጸዋል።
እንግዲህ የኢትዮጵያ መንግስት በህገ መንግስቱ መሰረት ግልጽና ፍትሃዊ በሆነ ምርጫ ተካሂዶ የተቋቋመ መንግስት ነው። መንግስት ህዝቡ የሰጠውን የኮንትራት አመት 5 አመት ነው። ያ ኮንትራትን መሰረት በማድረግ ሀገሪቱን እያስተዳደረ ይገኛል። ኮንትራቱን የሚጨርሰው ደግሞ በ2018 ቀጣይ በሚደረገው ምርጫ ስለሆነ በዚህ አግባብ ነው መደረግ ያለበት እንጂ እነሱ ያወጡት የሽግግር መንግስት የሚባለው በኦሮሚያ ብሔራዊ ክልላዊ መንግስት አሁን መንግስት ሰላምን እያሰፈነ ታጣቂ ታጥቆ መንግስትን ሲፋለሙ የነበሩ አካላት በህዝቡና በመንግስት ጥሪ ተከትሎ ወደ ሰላማዊ መንገድ እየተመለሱ ያሉትን አኳኋን አስደንግጧቸው ያወጡት መግለጫ ነው ብለን ነው የምንወስደው እንጂ እኛን የሚመለከት ህገ መንግስት የተከተለ ሳይሆን በራሳቸው አለም ቅጨት ውስጥ ያሉ ሆኖ ነው ያገኘ ነው እንጂ ፍጹም ተቀባይነት የሌለው ይህ ህገ መንግስታዊ የሆነ መግለጫ ነው።
ተቃዋሚ ፓርቲዎቹ የሽግግር መንግስት መሰረታ ጥሪን ያቀረቡበት አንዱ ምክንያት በክልሉ ለቀጠለው ግጭት መፍትሄ ይሆናል በሚል እንደሆነ የኦፌኮ ሊቀመንበር ገልጸዋል። አቶ ኃይሉ በዚህ ጉዳይ ላይ በሰጡት አስተያየት መንግስት የጸጥታውን ችግር ለመፍታት እያደረገ ያለው ጥረት ከጊዜ ወደ ጊዜ ውጤት እያመጣ ነው ሲሉ ተናግረዋል።
መንግስት በተከተለው አካሄድ የክልላችን ሰላም ከጊዜ ወደ ጊዜ እየተለወጠ እየተሻሻለ ወደ ሰላማዊ መንገድ እየመጡ ያሉ ታጣቂዎችን ቁጥር እየበዛ ስለሆነ እነዚህ የፖለቲካ ፓርቲዎች ኦፌኮም ኦነግንም ጨምሮ በዚህ ተደናግጦ መንግስት ወደማይቆጣጠረው ግጭት ያመራል ብሎ ሲጠብቁ አሰብስፈው ሲጠብቁ የነበሩ የፖለቲካ ፓርቲዎች ስለሆኑ በዛም ተስፋ እየቆረጡ ሲመጡ አሁን የቅዠታቸው ቅዠት ሽግግር መንግስት የሚል አጀንዳ ብዙም የማይሄድ ከማህበራዊ ሚዲያ ፍጆታ ያላለፈ ተቀባይነትም የሌለው ምናልባትም ተጠያቂነትም ሊያስከትል የሚችል ህገ መንግስቱን የሚንድ አካሄድ ስለሆነ ፍጹም ተቀባይነት የሌለው መሆኑን ልንገልጽ እንወዳለን።
የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በኦነግና በኦፌኮ የተጠራውን ጉባኤ ከጠቅላይ ሚኒስትር አብይ አህመድ አጀንዳ ጋር አብሮ የሚሄድ ፕሮጀክት ነው በማለት አውግዟል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት በተካሄደው ጉባኤ ላይ ለግጭት መነሻ የሚሆኑ የአስተዳደር ወሰን ጥያቄ ችግሮችን አንስተው መነጋገራቸውን የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ይህንኑ መነሻ አድርገው መግለጫ ያወጡት የኦጋዴን ብሔራዊ ነጻ አውጪ ግንባርና ሌሎች በሶማሌ ክልል የሚንቀሳቀሱ ፓርቲዎች ተቃውሞ አቅርበዋል። ኦፌኮና ኦነግ ድሬዳዋና ሞያሌን ጨምሮ በአንዳንድ ግዛቶች ላይ የይገባኛል ጥያቄ ማንሳታቸውን የጠቀሱት ፓርቲዎቹ አካሄዱ የፌዴራል ህገ መንግስቱንና በተለያዩ ብሔሮች መካከል ያለውን በሰላም አብሮ የመኖር መርህ ይጻረራል በማለት አውግዘዋል። በጉዳዩ ላይ ምላሽ የሰጡት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የነሱ ሐሳብ ጥያቄዎች በድርድርና በንግግር እንዲፈቱ ማድረግ መሆኑን አብራርተዋል።
ዋና ጉዳይ ግን ለመደራደርም ለመነጋገርም ዘላቂ ሰላም በዚህ ሀገር ለመፍጠርም ያሉት ጥያቄዎች በሚሆን መንገድ እንዲመለሱ ለማድረግ።
የጉባኤው ዋነኛ ዓላማ ግን መሰረታዊ የፖለቲካ ችግሮቻችንን በመፍታት ዘላቂ ሰላምና መረጋጋት እንዲፈጠርና ዲሞክራሲያዊ አስተዳደር በሀገራችን እንዲሰፍን እንደዚሁም መሰረታዊ ችግሮች እንዲፈቱ የራሳችንን አስተዋጽኦ ማድረግ ነው ብለዋል ፕሮፌሰር መረራ። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ የተመረጡ አካባቢዎች የኮሪደር ልማት ፕሮጀክቶች በመከናወን ላይ ናቸው። ፕሮጀክቶቹ የተሽከርካሪና የእግረኛ መንገዶችን፣ ልዩ የብስክሌት መንገዶችንና ሌሎችም የመሠረተ ልማት ውጤቶችን አስገኝተዋል። በሌላ በኩል የርዕሰ መዲናዋ የረጅም ጊዜ ነዋሪዎችን መፈናቀልና በመንገዶቹ ዳር ላይ ያለው የንግድ ተቋማት መፍረስ ከፕሮጀክቶቹ አወዛጋቢ ውጤቶች መካከል ሆነው ቀጥለዋል። በሌሎች የኢትዮጵያ ከተሞችም መሰል የኮሪደር ልማት ፕሮጀክቶች ትግበራ ተመሳሳይ ውጤቶችን እያስከተለ በመከናወን ላይ ነው። አስተያየት ሰጪዎች ምን ይላሉ በሚለው ጉዳይ ላይ ኬኔዲ አባተ ተከታዩን ዘገባ ልኳል።
እኔ ሰለሞን እባላለሁ። ስለ ኮሪደር ልማት ለመግለጽ ልክ አሁን አፍሪካ ውስጥ ያለህ ራሱ አይመስልህም። በቃ ሌላ ሀገር ወይም አዲስ የተገነባ ከተማ ያለህ ነው የሚመስለው። ወክ ለማድረግ ሴፍቲኑም ወክ አድርገ ራሱ ብዙ ኪሎ ሜትር እንትን አድርገ አይደክምህም ብዬ ነው የማስበው። በቃ መንፈስንም ሁሉም ነገር የሚታደሳል ነው። በምሽት ራሱ ሁሉም ሰው በነፃነት ሲንቀሳቀስ ስታየው አይንን ይማርካል፣ ደስ ይላል። መንገዱም ራሱ አይንም ይስባል፣ መብራቶቹም።
የጌትነት ጃራ አለማየሁ እባላለሁ። እኔ በጣም ካየው ነገሮች ውስጥ እኔ አባይ ግድብ ነበርኩ። ታላቁ ህዳሴ ግድብ ፕሮጀክት ላይ ቆይቻለሁ። ግን አሁን ከዚህ ከአባይ ግድብ ቀጥሎ በኢትዮጵያ ውስጥ ላይ ትልቅ ስራ የተሰራው እዚህ አዲስ አበባ ውስጥ ነው። ትልቁ አብሶ አሁን ይሄ ሰፈር በፊት ምን እንደነበረ አይተዋል አይደል? አሁን ንጽህናው ደስ ይላል። ከፈለክ ቁጭ ብለህ አርፈ ምናምን ማየት ትችላለህ። እዚህ ከመጣው የድሮ ቦሌ አይደለም። አሁን እዚህ አካባቢው ስታዩ በጣም ለየት ያለ ነው። እስከ ላይ ሚሊኒየም አዳራሽ ጀምሮ እስከ ታች መስቀል አደባባይ ድረስ ፕሮጀክቱ ደስ የሚል ነው። የእግረኛ መንገድ ለብቻ ነው፣ የባይስክል መንገድ ለብቻ ነው። ደስ የሚል ነገር ነው። በፊት ከዚህ ከመኪና ጋር እየተጋፈጥክ ምናምን ትሄዳለህ፣ እዛ ጋር ትሰደባለህ፣ አንዳንዱ ምራቅ ሁሉ ሊተፋብህ ይችላል። አሁን ግን እዚህ ጋር አንተ ጋር መጥቶ አንተን የሚነካ ሰው የለም። ከሰው ጋር አርግፋፋ ምንም አልልም። በቃ ሁሉም በቂ መንገድ ነው፣ ስታንዳርዱን የጠበቀ መንገድ። አሁን መንግስት በጣም ጥንቃቄ ማድረግ ያለበት ህዝቡን፣ መንግስት በጣም ድሃውን ማየት አለበት። ልማት ማን የሚጠላ የለም። ልማት ማለት ለዚች ሀገር አስፈላጊ ነው። እኛ ድሮ ከምንሰደብበት አሁን ንጹህ አዲስ አበባ አፍሪካ ህብረት ትልቅ እዚህ ጋር ማዕከሉ ያለበት ነው። ትላልቅ መስሪያ ቤቶች እዚህ አዲስ አበባ ላይ ነው ያሉት። ልማቱ ማን የሚጠላ የለም። ግን ህዝቡን በዚህ ምክንያት የሚፈናቀሉ ሰዎችን መንግስት በጣም ማሰብ አለበት። በቃ እዛ ጋር የተጎዱ ሰዎችም አሉ። እነዛን መንግስት ማየት አለበት። እኛ አካባቢያችን አጸድተን ሌላ ችግር እንዳይሆንብን፣ በየሜዳው የወደቀ ሰው እንዳይኖር፣ ይሄ መንግስት ከመንግስት ይጠበቃል። ህዝብም ደግሞ እርስ በራሱ መተጋገዝ አለበት። መንግስትን እጅ ብቻ መጠበቅ አይደለም። እንደገና ደግሞ እንደ ልማቱ ጥሩ ነው። አሁን ግን አልፎ አልፎ አንዳንድ ጊዜ ያለ ዲዛይን የሚሰሩ ነገሮች አሉ። አሁን ለምሳሌ እዚህ ጋር አይተኮንክ ግራና ቀኝ ላይ መጀመሪያ ከጨረሰ በኋላ እንደገና ደግሞ እንደ አዲስ ወጪ የመውጣት መጀመሪያ አንድ ስራ ከመሰራቱ በፊት መደረግ ያለበት ምንድነው? ያ ነገር ዲዛይን ተደርጎ ሁሉ ነገር አልቆ ነው መሰራት ያለበት። በርግጥ ለዚህ ስራ እኛ አዲስ ነን፣ ግን የሆነ መደማመር አለበት ከማብራት ኃይል ጋር ከዚህ ከቴሌ ጋር የተገናኘ ነገሮች ሁሉ። በአንድ በኩል የተሰራ ነገር ደግሞ መልሶ መፍረስ የለበት። ሰባቴ ለካ አንዴ ቁረጥ የሚባል አባባል አለ እና አንዴ መጀመሪያ ሲሰራ ዲዛይን ተደርጎ ሙሉ በሙሉ በጥንቃቄ ቢሰራ ደስ ይለኛል። ልማቱ ጥሩ ነው፣ በጣም ወድጄዋለሁ።
አስተያየታቸውን ለሰጡን እንግዶቻችን በእጅጉ እናመሰግናለን። የምሽቱ ስርጭታችን እየተጠናቀቀ ነው። ከመጠናቀቁ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ይህ ወር ሁለተኛው የሚንስክ ስምምነት የተፈረመበት 10ኛ ዓመት ነው። ተከታታዩን ወታደራዊ ሽንፈቶች ተከትሎም ሩሲያ በዩክሬን ላይ ጫና ያሳደረችበት ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ስምምነቱም ሩሲያ የዩክሬኖቹን የዶንባስ ግዛቶች የተቀለለችበትን ሁኔታ ተከትሎ ግጭቱን ለማስቆም የተደረገ ያልተሳካ ሙከራ አካል መሆኑን የሚያስታውሰው ርዕሰ አንቀጽ የሚንስኩ ስምምነት ሩሲያ ዩክሬንን እንዳትወር ለመከላከል የታሰበ መሆኑንም ያብራራል። ሁለቱም ወገኖች በተደጋጋሚ ስምምነቶቹን ማፍረሳቸውን ሩሲያ በንጽጽር በብርቱ መተላለፏን ዘርዝሯል። እንደ አውሮፓውያን ዘመን አቆጣጠር በየካቲት 22 2022 የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተናጠል የሚንስኩ ስምምነት ተፈጻሚነት አክትመዋል ባሉ ሁለት ቀናት ዕድሜ ዩክሬንን ወረዋል። ሩሲያ እነኚህን ስምምነቶች ፈርማለች። ይሁን እንጂ የተስማማችባቸውን አንዳቸውንም የስምምነት ቃል ኪዳኖች ተግባራዊ አላደረገችም። የሚንስኩን ፕሮቶኮል ወይም የተለያዩ እርምጃዎች የተካተቱባቸውን ውሎች አሊያም በሶስትዮሹ የግንኙነት ቡድን የተደራደረችባቸውን በርካታ የለውጥ እርምጃዎች አንዳቸውንም አላሳካችም ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትሱ ተለዋጭ ወኪል ጆን ኬሊ የተናገሩትን ያስታውሳል።
These commitments included agreements on ceasefire.
በስምምነቱ የተገቡት ቃል ኪዳኖች የተኩስ አቁም ስምምነቶችን፣ የውጭ ወታደራዊ ኃይሎች ከዩክሬን ሉዓላዊ ግዛት መውጣታቸውን፣ በምስራቃዊ ዩክሬን የሚገኙ ከሩሲያ ድጋፍ የሚያገኙ ህገወጥ የታጠቁ ቡድኖች መበተንና ብሎም የዩክሬን ዓለም አቀፍ ድንበር ለዩክሬን መመለስን ያካትታሉ። ይሁንና ሩሲያ አንዳቸውንም እነዚህን ጉዳዮች እውን አላደረገችም። ይልቁንም በተደጋጋሚና ሳታቋርጥ በሚንስክ የተደረሱትን ስምምነቶች መሰረታዊ ዓላማ ለማዳከም ስትሰራ ነው የቆየችው። ጦርነቱን በማባባስና ዓለም አቀፉን የክትትል ጥረቶችም እንዲሁ አስተጓጉላለች።
ዩናይትድ ስቴትስ ሉዓላዊና የበለጸገች ዩክሬን መኖሯን ትሻለች ሲሉም አምባሳደር ኬሊ የተናገሩትን የጠቀሰው የዕለቱ ርዕሰ አንቀጽ፣ ሆኖም ዩክሬን ከ2014 አስቀድሞ ወደ ነበራት የድንበር ይዞታ የመመለስ ዕጣ ተጨባጭ ያልሆነ ትልም መሆኑን በመረዳት መጀመር አለብን ያሉትን ያወሳል።
ይህን ተንኮል የተሞላ ግብ ለማሳካት የሚደረግ ጥረት ጦርነቱን ማራዘምና ይበልጥም የከፋ መከራ ማስከተል ብቻ ነው ውጤቱ። ለዩክሬን ዘላቂ ሰላም ጦርነቱ ዳግም እንደማይቀሰቀስ የሚያረጋግጡ ጠንካራ የደህንነት ዋስትናዎችን ማካተት መቻል አለበት።
ይሁን እንጂ ዩክሬን ሉዓላዊና ነጻ አገር ነች። እናም የሩሲያ ህገወጥ ወረራ የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው የሚሉት መሰረታዊና የማይካዱ እውነታዎች የማያጠያይቁ ናቸው ሲሉ የገለጹትንም ያስታውሳል።
Russia must immediately end its war against Ukraine, which not only violates
ሩሲያ በዩክሬን ላይ የምታደርገውን ጦርነት በአስቸኳይ ማቆም አለባት። ይህም ዓለም አቀፍ ህጎችን የሚጥስ ብቻ ሳይሆን በሩሲያ በራሷ ላይም ስትራቴጂያዊ ስህተት ጭምር ያስከተለ ነው። ቀላሉ መንገድ ድርድር ነው አሁን ነው የሚደረግ። ነገር ግን ሩሲያ በመትኩ የከፋውን መንገድ ከመረጠች ከፍተኛ የምጣኔ ሀብት ወጪ በጦር አውድማው ኪሳራ የሚያስከትልና በጥቅሉም ብዙ ዋጋ የሚያስከፍል ነው የሚሆነው።
የዕለቱ ርዕሰ አንቀጽ አያይዞም ዩናይትድ ስቴትስ እልቂቱን ለማስቆምና የአውሮፓን መረጋጋት ለማረጋገጥ ቁርጠኛ ነች ሲሉ አምባሳደር ኬሊ አክለውም ዩክሬን፣ ሩሲያና የአውሮፓ አጋሮቻችን የውይይቱ አካል መሆን አለባቸው ያሉትን በመጥቀስ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አብራችሁን ስላመሻችሁና አመሰግናለን። መልካም ምሽት ይሁንላችሁ።